ብቻ በቃ።
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም ያብሮነት ጎዳና፣
ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሐሙስ ነሐሴ 30 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ለአስቸኳይ ስብሰባ ለዛሬ ተጠርቶ የነበረው የቅዱስ ሲኖዶስ ምልአተ ጉባኤ ከኦሮሚያ ክልል ምክትል ፕሬዚዳንት ሽመልስ አብዲሳና ከጠቅላይ ሚኒስትር ጽህፈት ቤት ተወክለው ከመጡት ሙሐዘ ጥበባት ዲያቆን ዳንኤል ክብረት ጋር ውይይት አካሄደ።
ቅዱስ ሲኖዶስ የሚያሳልፋቸውን ውሳኔዎች በሙሉ የሚያዘጋጁ ብፁዓን አባቶች የቤተክርስቲያኗን አቋም የሚገልጹ በምልአተ ጉባኤው ተመርጠው ተዘጋጅቷል።
ሲኖዶስን ስብሰባ በተመለከተ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻን የሰማችኋቸው አነጋግረናቸዋል። ይዘናቸው እንመለሳለን። በሌላ ዘገባ የኢትዮጵያ ብሔራዊ ምርጫ ቦርድ ወደፊት የሚያካሂደው ምርጫ በሀገሪቱ ከዚህ ቀደም ከተለመዱት ምርጫዎች ፍጹም የተለየ ይሆናል ሲሉ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ተናገሩ።
መደበኛ ምርጫ ነው ወይ ለማድረግ የሚዘጋጀው? በፍጹም መደበኛ ምርጫ አይደለም ይሄ ቦርድ ሊያደርግ እየተዘጋጀ ያለ። መደበኛ ምርጫ ለማድረግ ቢሆንማ ቦርዱንም እንደገና ፍርሶ መስራት ባላስፈለገ ነበር። መደበኛ ማለት እስካሁን የነበረው ለማለት ከሆነ ማለት ነው።
የዚህን ጉዳይ ዝርዝር ዘገባ ቆየት ብለን እናስደምጣችኋለን። የኢትዮጵያ ባህላዊ አልባሳትና ጌጣጌጦችን ከእንሰት ከኮባና ከመሰል ተክሎች ሰርታ በማዋሃድ በዓለም አቀፍ መድረክ የተሸለመች ወጣት እንግዳም ይዘናል።
ሌሎች ለምሽቱ ያዘጋጀናቸው ብዙ ፕሮግራሞች አሉን። የሙዚቃ ምርጫ ሚሮነራል ለጽዮን ግርማና ሀብታሙ ስዩም በመስተንግዶ አብረናችሁን ቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ።
ታሊባን ዛሬ በአፍጋኒስታን መዲና ካቡል በመዲና በተጠመደ ፈንጂ ያጥፍቶ መጥፋት ጥቃት በማድረሱ ቢያንስ 10 ሰዎች ተገድለዋል። የአፍጋኒስታን የአገር አስተዳደር ሚኒስትር ቃል አቀባይ ናዝራት ራሂሚ በገለጹት መሰረት የሞቱት ሰዎች ሲቪሎች ናቸው። ካቡል በተፈጸመው ጥቃት 42 ሰዎች ቆስለዋል። የአጥፍቶ መጥፋት ጥቃቱ የተፈጸመው ከፍተኛ ጥበቃ በሚደረግበት የዲፕሎማቶች መንደር ሲሆን የዩናይትድ ስቴትስ ኤምባሲና ዋና ዋና የሀገሪቱ መንግስት ተቋማትም ይገኙበታል። የፍንዳታው ጥቃት ኢላማ ያደረገው ባዕዳንን ነው በማለት የታሊባን ቃል አቀባይ ለጥቃቱ ኃላፊነት ወስደዋል። የአማጽያን ቡድኑ ታሊባን በያዝነው ሳምንት የውጭ አገር ሰዎች በሚኖርበት ግቢ ላይ ባደረሰው ሌላ ጥቃት ቢያንስ 16 ሰዎች ሲገደሉ ከመቶ በላይ ቆስለዋል።
ሩሲያ እስካለፈው ወር ባለው ጊዜ ውስጥ ታግደው የነበሩትን ሚሳኤሎች እንደምታመርት ፕሬዚዳንት ቭላድሚር ፑቲን ገልጸው የምትተክላቸው ግን ዩናይትድ ስቴትስ ከተከለች ብቻ ነው ብለዋል። ከመጀመሪያውኑ ግልጽ አድርገናል፣ አሜሪካውያን እንዲህ አይነቱን ሚሳኤል እስከሚፈትሹበት ጊዜ ድረስ እኛ አንተክልም ብለዋል ፑቲን ዛሬ። በኢኮኖሚ በቭላዲስቫቶክስ በተደረገው የኢኮኖሚ ጉባኤ ላይ ሚሳኤሎቹን እናመርታለን፣ ነገር ግን በዩናይትድ ስቴትስ የተሰሩ እንዲህ አይነት ሚሳኤሎች ካልታዩ በስተቀር አንተክላቸውም ሲሉ ፑቲን ደግሞ ተናግረዋል።
የሆንግ ኮንግ ዋና ስራ አስፈጻሚ ኬሪ ላም መንግስታቸው በከተማይቱ ዲሞክራሲን የሚደግፍ ተቃውሞ ያስነሳው የህግ ረቂቅ እንዲሰረዝ መወሰኑን ቻይና ትረዳለች፣ ታከብራለች፣ ትደግፋለችም ብለዋል። አሁን ትኩረት ማግኘት ያለበት ጉዳይ ግጭት እየታከለበት የሄደውን ተቃውሞ በማቆም በከተማይቱ ሰላም እንዲመለስ ማድረግ ነው ሲሉ ለጋዜጠኞች ተናግረዋል። በተቃውሞ ሰልፎች የሚሳተፉ ሰዎች ግጭት ከተማይቱንና የዜጎቿን ዕለታዊ ኑሮ እየጎዳ መሆኑን ይረዳሉ የሚል ተስፋ እንዳላቸው አስገንዝበዋል። ላም ሆንግ ኮንግ ውስጥ ስለሚካሄደው ተቃውሞ መንስኤ ንግግር ለማካሄድ ያስችላሉ ስለሚሏቸው ሌሎች እርምጃዎችም አንስተዋል። ነገር ግን ተቃዋሚዎቹ ካቀረቧቸው ጥያቄዎች ሁሉ የሚስማሙ መሆናቸውን ያሳዩበት ምልክት የለም።
የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ዛሬ ሌላ ችግር ገጥሟቸዋል። ወንድማቸው ከምክር ቤት አባልነትና ከንዑስ ሚኒስትርነታቸው ቦታቸው እንደሚሰናበቱ አስታውቀዋል። ጆ ጆንሰን ስለ ስንብት ውሳኔያቸው በትዊተር ገጻቸው ላይ ባስተላለፉት መልእክት በቤተሰብና በብሪታንያ መካከል በተፈጠረ ግጭት ምክንያት ነው ብለዋል። ይህንንም ሲያስረዱ ከቅርብ ሳምንታት ወዲህ ለቤተሰብ ባለኝ ታማኝነትና በብሔራዊ ጥቅም መካከል ስሰነጠቅ ቆይቻለሁ። መፍትሄ የማይገኝለት ውጥረትም ሆኖብኛል። ስለሆነም የምክር ቤት አባልነትና የሚኒስተርነት ሚናዬን ለሎች የሚረከቡበት ጊዜ ደርሷል ብለዋል ጆ ጆንሰን። ጆንሰን አሁን የምክር ቤት አባልነታቸውን ይተዉ ወይም እንደገና ለመመረጥ አይወዳደሩ እንደሆነ ግልጽ አላደረጉም። የጠቅላይ ሚኒስትሩ ወንድም እንደሚሰናበቱ የገለጹ ወንድማቸው 21 የምክር ቤት አባላትን ከወግ አጥባቂ ፓርቲያቸው ካባረሩ በኋላ ነው። ጠቅላይ ሚኒስትር ጆንሰን ብሪታንያ ምንም አይነት ስምምነት ሳይደረግ እንደ አውሮፓውያን አቆጣጠር ጥቅምት 31 ከአውሮፓ ህብረት እንድትወጣ በቀየሱት ስትራቴጂ ምክንያት ወግ አጥባቂው ፓርቲ ተከፋፍሏል። ጆንሰን ባስቀመጡት ጥቅምት 31 የጊዜ ገደብ ድረስ ባለው ጊዜ ውስጥ ከአውሮፓ ህብረት ጋር ስምምነት ላይ ለመድረስ ካልቻለ የብሪታንያ የተወካዮች ምክር ቤት የፍቺውን ጊዜ ለሌላ 3 ወራት ለማዘግየት እንዲጠይቅ መንግስትን የሚያስገድድ ውሳኔ አስተላልፏል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለቱ ርዕሳችን እናልፋለን።
እንግዲህ ዛሬ በቀዳሚነት የያዝ ነው ለዕለቱ ርዕስ የመረጥ ነው የሲኖዶስን ጉዳይ ነው። የሲኖዶሱ ጉዳይ እየተጠናቀረ ነው። እስከዛ ግን ወደ ብሔራዊ ምርጫ ቦርድ እንለፍና ወደሱ
የኢትዮጵያ ምርጫ ቦርድ ወደፊት የሚካሄደው ምርጫ በሀገሪቱ ከዚህ ቀደም ከተለመዱት ምርጫዎች ፍጹም የተለየ ይሆናል ሲሉ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ትናንት በሰጡት መግለጫ ላይ ተናግረዋል። ዋና መስሪያ ቤት የተጀመረው የቦርዱ የውስጥ አደረጃጀት ለውጥም በአገር አቀፍ ደረጃም ይቀጥላል ብለዋል። መለስካቸው አምሃ ዝርዝር አለው፣ እንደሚከተለው ይደመጣል።
የመጀመሪያው ቦርዱ በዋናው መስሪያ ቤት ደረጃ የጀመረውን የአደረጃጀት ለውጥ በሀገር አቀፍ ደረጃ እንደሚቀጥልና የዚህም ጥናት እንደተጠናቀቀ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጋዜጠኞች አብራርተዋል። በክልል የምርጫ ቅርንጫፍ መስሪያ ቤት በኃላፊነት እጩ ሆነው ሊቀርቡ ለሚፈልጉ ኢትዮጵያውያን ሁሉ የተቀመጡ መስፈርቶችን የጽሑፉ መግለጫ ዘርዝረዋል። ከቀድሞው አደረጃጀት እንዴት ሊለይ እንደሚችል ከጋዜጠኞች ለቀረቡላቸው ጥያቄም ወይዘሪት ብርቱካን አጠቃለው መልስ ሰጥተው ነበረ።
ኃላፊነቱን ከወሰድን በኋላ ብዙ ያየናቸው ነገሮች አሉ። በፓርቲ የቀላጤ ደብዳቤም ሁላ የተመደቡ የስራ ኃላፊዎች እንዳሉ አረጋግጠናል። ያንን ይዘን ልንቀጥል አንችልም፣ እንቀይረዋለን። እንዳለ ስትራክቸሩ እንዴት እንደገና እንደሚዋቀር ገለልተኝነታቸው እየተረጋገጠ የስራ ብቃታቸው፣ ልምዳቸው፣ ፕሮፌሽናል ካፓሲቲያቸው የታወቀ ሰራተኞች እንዲኖሩን የምናደርግበት ሁኔታ በዝርዝር ወጥቶ አሁን በቅርብ ጊዜ ይፈጸማል። ግን ጥናቱ እየተጠናቀቀ ነው ያለው።
ለወይዘሪት ብርቱካን አያሌ ጥያቄዎች ጋዜጠኞች ተሰንዝረዋል። የሚቀጥለው ምርጫ በአገሪቱ ላለፉት 10 ዓመታት ከ5 ያላነሱ ምርጫዎች እንደተካሄዱ ከተመን ያስገባና ይህንንም መደበኛ የምርጫ አካሄድ እንደሆነ በማስታወስ የሚመሩት ተቋም ተመሳሳይ መንገድ ይከተል እንደሆነም ጥያቄ ቀርቦላቸው ነበረ።
መደበኛ ምርጫ ነው ወይ ለማድረግ የሚዘጋጀው? በፍጹም መደበኛ ምርጫ አይደለም ይሄ ቦርድ ሊያደርግ እየተዘጋጀ ያለው። መደበኛ ምርጫ ለማድረግ ቢሆንማ ቦርዱንም እንደገና ፍርሶ መስራት ባላስፈለገ ነበር። መደበኛ ማለት እስካሁን የነበረው ለማለት ከሆነ ማለት ነው። አጠቃላይ በመንግስትም በኩል በእኛም በኩል ያለው አረዳድ እስካሁን የሄዱት ሂደቶች ወይም የተደረጉት ምርጫዎች የህዝቡን አመኔታ ሊያገኙ አልቻሉ፣ የተቋሙን ገለልተኝነት ሊያረጋግጡ አልቻሉ። ስለዚህ ያንን ለመመለስና ትክክለኛ አቋሙ ላይ ተቋሙ እንዲቆም ለማድረግ ምርጫዎቹም ደግሞ ዜጎች በትክክል የሚያምኑበት ድምፅ በሀቀኝነት የሚቆጠርበት ግልጽ የሆነ ምርጫ እንዲሆን ለማስደረግ መሻሻል አለበት ብሎ ስለታመነ ነው ማሻሻያዎችን እያደረግን የቆየ ነው። ህግ የቀየር ነው፣ ሰው የቀየር ነው። ከዚህ በኋላ አደረጃጀታችንም እታች ድረስ የምንቀይረው።
አክለውም የሚመሩት ተቋም አላማ ነው ያሉትንም ለጋዜጠኞች አብራርተዋል።
ነጻ የሆነ ምርጫ ማድረግ፣ እውነተኛ የሆነ ምርጫ ማድረግ፣ በሂደቱም ደግሞ ለዜጎችም ለሲቪል ሶሳይቲም ለፖለቲካ ፓርቲዎች የምናደርጋቸው ነገሮች በፍጹም ገለልተኝነት እየተደረጉ በፍጹም እውነተኝነት እየተደረጉ የኢሌክሽኑን ኢንቴግሪቲ ጠብቀው እየተደረጉ መሆናቸውን የሚያሳይ ስርዓትና ግልጸኝነት አደራጅተን መሄድ ነው የምንፈልገው። የመጨረሻው ውጤት ህዝቡ አመኔታ የሚሰጠው የምርጫ ውጤት ማምጣት ነው ማለት ነው።
ከሲዳማ የክልልነት ጥያቄ ጋር በተያያዘም መግለጫው የውሳኔ ህዝቡን ስራ አፈጻጸም ባጭሩ ዘርዝረዋል። አንዳንድ ጋዜጠኞች በዚህ ጥያቄ ምክንያት ከጥቂት ወራት በፊት በሲዳማ ዞን የደረሰውን የህይወት ጥፋትና የንብረት መውደም አስታውሰው ለዚህ የቦርዱ ተጠያቂነት ምን መሆን እንዳለበት ጠይቀው ነበረ። የቦርዱ ሰብሳቢ የሚመሩት ተቋም የግዴታውንና የመብቱን ወሰን ጠንቅቆ የሚያውቅ ነው ካሉ በኋላ ለደረሰው ጉዳት ግን ሊጠየቅ እንደማይገባ አሳስበዋል። ተቋማቸው ከማንኛውም ወገን የሚመጣን ተጽዕኖ እንደማይቀበልም አክለው ተናግረዋል።
በእኛ በኩል ያለብንን ግዴታ ጠንቅቀን እናቃለን። ያለብንን ግዴታ ደግሞ እየተገበርን ነው እንላለን። በሂደቱ መዘግየት ታይቶ ነበረ። የዘገየበትን ምክንያትም ገልጸናል። አሁንም ግን ጊዜ አለን ብለን አምነን ካስቀመጥነው የጊዜ ገደብ የአንድ ዓመት ጊዜ ውስጥ አስቀድሞ ማለት ነው ገደቡ ሳይጠናቀቅ ህዳር 3 ህዝበ ውሳኔውን ለማደራጀትና ለማስፈጸም እቅድ ይዘናል። ኃላፊነታችንን እንወስዳለን። እና ይሄ ነው በእኛ በኩል ያለው። እዚህ ውስጥ ማንም ተመርኳዥ ወይም ምርጫ ቦርድ ላይ የሚጫን ነገር አላየሁኝም። ወደፊትም ደግሞ ያንን ለመቀበል ዝግጁ የሆነ ተቋምም እኔ በምመራው ተቋም እንዳልሆነ በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ።
በመጪው ዓመት እንደሚካሄድ በሚጠበቀው ምርጫ ቦርዱ 50 ሚሊዮን ህዝብ ይሳተፋል ብሎ እንደገመተ ወይዘሪት ብርቱካን ተናግረዋል። ይሁንና ምርጫ ቦርዱ በራሱ በሚያከናውነው ስራ የመራጮች ምዝገባ እንደሚረጋገጥ ጠቁመዋል።
የመራጮቻችን ቁጥር እኛ ራሳችን በመዘገብ ነው መረጃ ላይ ነው የምንወስነው። ስንመዘግብ ደግሞ ሁሉም ሚዲያዎችም ፓርቲዎችም ሌሎች ታዛቢዎችም በግልጽ የሚያዩት ችግር አለው ካሉ ደግሞ ኮንቴስት ሲያደርጉ የት አቤቱታ ማቅረብ እንደሚችሉ እንዴ ብሎ ሊጣራ እንደሚችል በጣም ዝርዝር የሆነ የህግ አሰራር አውጥተናል። በፊትም ነበረ፣ አሁን ደግሞ ሞር ለማጠናከር ሰርተናል። እሱን መረጃው ወይም የዴታ ኳሊቲው በደንብ የተረጋገጠ የመራጮች መዝገብ ይኖረናል ማለት ነው። ከዛ አንጻር ምንም በህዝብ ብዛት ላይ የሚነሱ የመረጃ ክርክሮች የምርጫውን አፈጻጸም ላይ የሚያመጡብን ችግር የለም ብዬ ለማለት ፈልጌ ነው።
ከጋዜጠኞች አያሌ ጥያቄዎች ቀርበዋል። በተለይ ግን ትኩረት ያገኙት በአሁኑ ጊዜ በቦርዱ ቅሬታ ባላቸው ፓርቲዎችና ከዚህ ጋር ተያይዘው ለቀረቡ ጥያቄዎች የቦርዱ ሰብሳቢ የሰጧቸውን መልሶች ወደፊት ይዘን እንቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አሁን ሰዓቱ የቴክኖሎጂ ነው። አውስትራሊያ ጽንፈኛ መረጃዎችን የሚያዳርሱ የበይነ መረብ አውታሮችን ለመዝጋት እቅድ ይዛለች። ለእርምጃው መነሻ የሆነው ክራይስት ቸርች በሚባል ስፍራ አንድ ታጣቂ በሁለት መስጂዶች ላይ የከፈተውን የሩምታ ጥቃት በቀጥታ በፌስቡክ ማስተላለፉን ተከትሎ ነው። ፊል መርሰር ከሲድኒ የላከውን ዘገባ ሀብታሙ ስዩም ያሰማናል።
አውስትራሊያ ሽብርተኞች ወንጀላቸውን በበይነ መረቦች ላይ ከፍ ከፍ የሚያደርጉበትን አማራጭ ልታሳጣቸው እንደምትፈልግ አስታውቃለች። ባለፈው መጋቢት በጎረቤቷ ኒውዚላንድ በሚገኙ መስጊዶች ላይ የተፈጸሙ ጅምላ ፍጅቶች በፌስቡክ አውታር በቀጥታ ከተላለፉ በኋላ ሀገሪቱ በበይነ መረቦችና በማኅበራዊ መገናኛ አውታሮች ላይ ጥብቅ ቁጥጥር እያደረገች ትገኛለች። በወቅቱ ድርጊቱን እንደፈጸመ የሚጠረጠረው ዜጋዋ ብሬንተን ታረንት 51 ሰዎችን ገድሏል፣ በርካቶቹን ደግሞ አቁስሏል። 17 ደቂቃ ርዝማን ያለው በበይነ መረብ ላይ በሰፊው ተሰራጨው ቪዲዮ ጥቁር የለበሰው ታጣቂ ምዕመናን ላይ ጥይት ሲያርከፈክፍ ያሳያል። በኒውዚላንድ ይህን ቪዲዮ ይዞ መገኘት አሁን ላይ ክልክል ነው። ታረንት የተጠረጠረበትን የግድያ፣ የመግደል ሙከራና የሽብርተኝነት ወንጀል ክዷል። ለዚህ ጭፍጨፋ ምላሽ ሳምንቱ ሙሉ ለ24 ሰዓት የሚሠራ የጭንቅ ጊዜ ማስተባበሪያ ይቋቋማል። ከበይነ መረቦች እጅግ አሰቃቂና የሽብርተኝነት መረጃዎች ናቸው ተብሎ የሚታሰቡትን የማጽዳት ግብም ይኖረዋል። የአውስትራሊያ የሳይበር ደህንነት ሚኒስትር ፖል ፍሊቸር ክራይስት ቸርች በተባለው ስፍራ እንደተከሰተው በኢንተርኔት ላይ በቀጥታ እያሳዩ ጥቃት የሚፈጸምበት ሁናቴ ዳግም ቢከሰት የጥቃቱን ቅጂ ከበይነ መረብ ላይ ለማጥፋት ዝግጁ እንደሚሆኑ አስታውቀዋል። ለወደፊቱ ተመሳሳይነት ይዘት ያለው ዘግናኝ አሰቃቂና የጽንፈኛ ሽብርተኝነት መረጃ በኢንተርኔት ላይ ለማዳረስ ቢሞከር የአውስትራሊያ መንግሥት የአጸፋ እርምጃ ይወስዳል። ከዚህ በተጨማሪ የመንግሥት የጭንቅ ጊዜ ማስተባበሪያ ማዕከል መሰል መረጃዎች እንዳይስፋፉ ቁጥጥር ያደርጋል። የግድያ አስገድዶ መድፈርና ማሰቃየት ተግባሮችን የሚያሳዩ የበይነ መረብ አድራሻዎች ላይ ክልከላ እንደሚጣልም ተነግሯል። ዲጂታል ማዕቀፎች የኢንተርኔት ላይ ደህንነትን የሚያሻሽሉ አሰራሮች እንዲተገብሩ የሚያስገድዱ አዳዲስ ሕጎች እንደሚወጡ ይተበቃል። ማይክሮሶፍት፣ ዩቲዩብ እና ትዊተርን የመሰሉ የቴክኖሎጂ ተቋማት በአዝነውር መጨረሻ ላይ ምክር ሐሳቡን እንዴት እንደሚተገብሩት ለአውስትራሊያ መንግስት ያሳውቃሉ ተብሎ ይተበቃል።
አሁን ቀደም ሲል የተሰናዳው ቀዳሚ ርዕሳችን ደርሷል። ላስቸኳይ ስብሰባ ዛሬ ተጠርቶ የነበረው የቅዱስ ሲኖዶስ ምልአተ ጉባኤ ከኦሮሚያ ክልል ምክትል ፕሬዚዳንት ሽመልስ አብዲሳና ከጠቅላይ ሚኒስትር ጽህፈት ቤት ተወክለው ከመጡት ሙሐዘ ጥበባት ዲያቆን ዳንኤል ክብረት ጋር ውይይት አካሂደዋል።
የሲኖዶሱ ስብሰባ ነገ እንደሚቀጥልና በመጨረሻ ማጠቃላይ የቤተ ክርስቲያኒቱን አቋም የሚያንጸባርቅ መግለጫ እንደሚያወጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከት ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቢ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምፅ ገልጸዋል። ጽዮን ግርማ ማምሻውን አነጋግራቸዋለች።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ የዛሬውን የቅዱስ ሲኖዶስ ምልአተ ጉባኤን ስብሰባ በተመለከተ ማብራሪያ ሊሰጡን ፈቃደኛ ስለሆኑ እናመሰግናለን። ከዚሁ ከዛሬው ጉዳይ ነው የምንነሳው። ቅዱስ ሲኖዶስ ዛሬ ስብሰባ እንደሚቀመጥ አስቀድመው ከአንድ ቀን በፊት ነግረውን ነበረ። ዛሬ ተቀምጧል። በኦሮሚያ አካባቢ የቤተክርስቲያን አገልግሎት በመዳ ከሙ የካህናት እጥረት በመፈጠሩና በኦሮምኛ የሚቀድስና የሚያስተምር አገልጋይ በበቂ ሁኔታ ባለመኖሩ የኦሮሚያ ቤተ ክህነት ጽፈት ቤት እንዲቋቋም የቀረበ ጥያቄ ነበረ። እንግዲህ ይሄ ጥያቄ የቀረበው ሊቀ አላፍ ቀሲስ በላይ መኮንን በሚመሩት አንድ ኮሚቴ ነውና እሱን በተመለከተ ውይይት ይደረግበታል ተብሎ ነበር። ውይይቱ ምን ደረሰ?
አመሰግናለሁ ጽዮን። ዛሬ ነሐሴ 30 2011 ዓ.ም ተመረጠ የኢትዮጵያ ቅዱስ ሲኖዶስ ምልአተ ጉባኤ ስብሰባ ተደርጓል። ብፁዓን አባቶች ከያሉበት አህጉረ ስብከት በሲኖዶስ ጽሕፈት ቤት ጥሪ አስቸኳይ ተደርጎ ታላላቆቹ አንጋፋዎቹ አባቶችም እነ ብፁዕ አቡነ ኤፍሬም፣ እነ ብፁዕ አቡነ ዮሴፍ ከባሌ ሀገረ ስብከት ከሰሜን ወሎ፣ እነ ብፁዕ አቡነ ቄርሎስ በአጠቃላይ 35 የሚደርሱ ብፁዓን አባቶች ዛሬ ከጠዋቱ ጀምሮ የቅዱስ ሲኖዶስ ምልአተ ጉባኤ በዚሁ በወቅታዊ ጉዳይ ላይ ስብሰባ ተካሂዷል። የስብሰባው ይዘት አጠቃላይ እንግዲህ እንደሚታወቀው በኦሮሚያ ክልል ቤተ ክህነት ይቋቋም የሚለውን አስመልክቶና በነ ሊቀ አላፍ ቀሲስ በላይ በኩል የተጠየቀውን ጥያቄ አስመልክቶ እንዲሁም ደግሞ በአጠቃላይ ቤተ ክርስቲያኒቷ ላይ እየደረሰ ያለው ቃጠሎ፣ ስደት፣ መፈናቀል እንደገና የቤተ ክርስቲያኒቷን አጠቃላይ መብትና መዋቅር የሚጋፋ ተግዳሮቶችን በተመለከተ ቅዱስ ሲኖዶስ ጠንከር ያለ ስብሰባ አድርጎ ስብሰባው ይዘት በጥሩ መንፈስ እየተቋጨ ነው። በነገው ዕለት አጠቃላይ የቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ መግለጫም አውጥቶ ይጠናቀቃል።
በሁለት ጉዳዮች ላይ ብለዋል። አጠቃላይ በቤተ ክርስቲያኒቱ የደረሱት ችግሮች የተባለው ይሄ የቤተ ክርስቲያን ቃጠሎና ሌሎች ጉዳዮችን በተመለከተ የተነሱት ችግሮች ምንድን ናቸው?
በኦሮሚያ ብቻ ሳይሆን በመንግስት መዋቅር ላይ ያሉት አጠቃላይ አመዳደብን አስመልክቶ ቅዱስ ሲኖዶስ የኦሮሚያ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ እንዲሁም ደግሞ ዲያቆን ዳንኤል ክብረት ተገኝተው ጥያቄው ተነስተዋል። ምንድን ነው? ቤተ ክርስቲያኒቱ ጫና እየደረሰባት ነው። ለኢትዮጵያ ሀገራዊ እድገትና ልማት ያበረከተችው ሁለንተናዊ አስተዋጽኦ በአግባቡ አፋጣኝ መልስ አይሰጥም። ጫናዎች አሉ። በመንግስት መዋቅር ያሉ ስራ አስፈጻሚዎች በሌላ እምነት፣ በፕሮቴስታንት፣ በሌላ እምነት፣ በተለያዩ እምነቶች ያሉ አመራሮች ናቸው ያሉት። ሆን ተብሎም ይሁን ባልታወቀም ሁኔታ ጫና እየተደረገ የቤተ ክርስቲያኒቷ መብት በአንድም በሌላም እየተገፋ ነው። ይሄ ደግሞ ከምን አቅጣጫ ነው የሚደረገው? አግባብ አይደለም። የጥምቀተ ባህር ቦታዎችን፣ የመስቀል ቦታዎችን፣ የይዞታዎችን፣ የቀብር ቦታዎችን በአጠቃላይ የቤተ ክርስቲያኗን ሕልውና የሚጋፋ በርካታ በከፍተኛ የትምህርት ተቋማት ኦርቶዶክሳውያን ተማሪዎች ላይ ያለ ዘርፈ ብዙ ነገር ነው የተነሳውና ይሄ አግባብ እንዳልሆነ በተለይ ደግሞ እንዲህ አይነት ልዩ ሁኔታዎች እና የመብት መጋፋት የሚካሄደው ኦሮሚያ ላይ ሰፍቶ ይታያል ቤተ ክርስቲያኒቷ ላይ ጫና የሚፈጠረው የሚለውን ጉዳይ ምክትል ርዕሰ መስተዳደሩ አቶ ሽመልስ ተጠይቀው እሳቸው ሲመልሱ እኔ አንደኛ ወደዚህ ቦታ ከመጣው 3-4ኛ ወር 5ኛ ወር ነው፣ ጥቂት ጊዜ ነው። ልትረዱን እኛንም ጭምር ቤተ ክርስቲያኒቷ እኛንም ጭምር ልትረዳን ይገባል። ተጠንቶ የመጣ ነገር ካለ ግን ቁርጠኛ ነኝ ከሲኖዶሱ ቃል ውጪና በሀገራዊ ግንባታና ልማት ቤተ ክርስቲያኒቷ ያላት ሚና ትልቅ በመሆኑ ይሄ ነገርን እኛ በፍጹም ቤተ ክርስቲያኒቷ እንድትበደልና እንድታዝ ፍጽሞ አንፈልግም። ለዚሁም አንድ ማዕከላዊ የሆነ የኦሮሚያ ክልልንና ቅዱስ ሲኖዶስን የሚያገናኝ አንድ አባት መድቦ ቢሰጠን በቀጥታ የቤተክርስቲያኒቷን ችግር በቀጥታ ልንፈታ እንችላለን የሚል ሐሳብ በርዕሰ መስተዳድሩ ለሲኖዶሱ ቀርቦ ቅዱስ ሲኖዶሱን ባፋጣኝ የወለጋ የነቀምትና የሆሮ ጉድሩ የምስራቅ ወለጋ ሊቀ ጳጳስ ብፁዕ አቡነ ናትናኤልን በኦሮሚያ ክልል ከምክትል ርዕሰ መስተዳድሩ ጋር ወኪል ሆነው ቤተክርስቲያኒቷ ጋር ያለውን ሁለንተናዊ ችግሮች እንዲፈታና ከኦሮሚያ ክልላዊ መንግስት ጋር ቀጥታ በሲኖዶሱ በኩል እንዲገናኙ ተወክሏል።
ከዛ በኋላ ዋናው ጉዳይ የነበረውና ሰሞኑን በጣም ሲያነጋግር የቆየው ጉዳይ ምን ሆነ? የኦሮሚያ ቤተ ክህነት ጽፈት ቤት እንዲቋቋም በሚል የቀረበውን ጥያቄ በተመለከተ
ለክቡር ምክትል ርዕሰ መስተዳድሩ ለአቶ ሽመልስ አብዲሳ ቀርቧል። አንደኛ ከቤተ ክርስቲያኒቷ ሲኖዶሳዊ መዋቅር ውጪ የኦሮሚያ ቤተ ክህነት እናቋቋማለን የሚለው አካል ቤተ ክርስቲያኒቷ በመዋቅሯም የሌለ ከሷ ይሁንታ ውጪ እየተደረገ ያለ በመሆኑ አጥኖት ሰጥተው ለርዕሰ መስተዳድሩ በሚገልጹ ሰዓት ርዕሰ መስተዳድሩ ማናቸውንም ነገር ከቤተ ክርስቲያኗ ቅዱስ ሲኖዶስ እውቅና ውጪ የሚደረግ አንዳችም ነገር የክልሉ መንግስትም እንደማይፈቅድ የሲኖዶሱን ደንብ ህግ ስርዓት አጥብቆ እንደሚከተል ገልጸውልናል። በሌላ በኩል ምክትል ርዕሰ መስተዳድሩ በኦሮሚያ በኩል ያልተሰሩ ስራዎች አሉ፣ በተለይ በአፋን ኦሮሞ ቋንቋ ህብረተሰቡ ሊገለገል ይገባል፣ የአብነት ትምህርት ቤቶችም ሆኑ የስብከተ ወንጌልም ሆነ በክልሉ የሚገኙ አገልጋዮች የሚጠይቁትን ህዝቡ የሚፈልገውን ሃይማኖታዊ አገልግሎት በቋንቋው ስራ መስራት እንዳለበት፣ ይልቁንም ቤተ ክርስቲያኒቷ ስላልሰራች እኔን ጨምሮ የእኔ እናትና አባት ኦርቶዶክሳውያን ነበሩ፣ በአሁን ሰዓት ግን ከዛ ጉያ ወጥተን እኔም ሆንኩኝ ሌሎች ወንድሞችን ወደ ሌላ እምነት ልንሄድ ይሄ ሁሉ ያልተሰራ በመሆኑ ነው። ስለዚህ ቤተ ክርስቲያኒቷ እንክራ ልትሰራ ይገባታል የሚለውን አጽንኦት ሰጥቷል ርዕሰ መስተዳደሩ። በተረፈ በእውነት ለቅዱስ ሲኖዶሱ ያሳዩት ክብር ርዕሰ መስተዳደሩ የኦሮሞን ህዝብ ታላቅነት የገለጹበት ሁኔታም ታይቷል እና ቅዱስ ሲኖዶሱም የርዕሰ መስተዳደሩን ትህትና አክብሮት የሰጣቸውን ክብር ትልቅ አጽንኦት ሰጥቶታል እና ቤተ ክርስቲያኒቷ በማያዳግም መልክ ቀኖናዋም ስርዓቷም አንድነቷም ተጠብቆ እንዲቀጥል እሳቸውም ለሲኖዶሱ ትልቅ መልእክት አስተላልፈው ነው የሄዱት።
ከዚህ በኋላ ሲኖዶሱ ስብሰባው ለነገ የቀጠለ መሆኑን እና በተጨማሪም ደግሞ በተነሱት ጉዳዮች ላይ የቤተ ክርስቲያኒቷን አቋም የሚያንጸባርቅ መግለጫ እንዲያወጡ ይህንንም አቋም የሚያወጣ ኮሚቴ መቋቋሙን ገልጸውልናል። በተጨማሪም ደግሞ ጥያቄውን ያነሱት የሊቃላፍ ቀሲስ በላይ መኮንንና ሌሎች አገልጋዮች በአጠቃላይ በነገው ዕለት ተጠርተው ውይይት እንዲያደርጉም ተወስኗል ብለውናል። አድማጮች፣ በዚህ ጉዳይ ላይ የኦሮሚያ ክልል ምክትል ርዕሰ መስተዳደር ሽመልስ አብዲሳ የሚሰጡትን ምላሽ ለማግኘት የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርገን ነበር። ስልካቸው ስለማይነሳ ለኛ ልናገኛቸው አልቻልንም። በተጨማሪም ሊቀ አላፍ ቀሲስ በላይ እንደተባለው በስብሰባው ላይ ይገኛሉ ወይ? አሁን ዛሬ በተደረገው ስብሰባ ላይ ያሉት ሀሳብ ምንድን ነው የሚለውን ለመጠየቅ እርሳቸውም ጋር ደውለን ነበር። ስልካቸው ይጠራል፣ ሊነሳልን አልቻለም። በነገው ዕለት የጠቅላይ ቤተ ክህነቱ የሚያወጣውን መግለጫ ተከትለን ምላሻቸውን ይዘን እንመለሳለን።
ወደ ቀጣዩ ዘገባ እናመራለን። የኢትዮጵያ ባህላዊ አልባሳትና ጌጣጌጦች ከእንሰት ተክል ኮባና ከመሰል ተክሎች ጋር በማዋሃድ በዓለም አቀፍ የፋሽን ትዕይንቶች ላይ የነቃ ተሳትፎ የምታደርገው ወጣት ተሻለች ታደሰ ባሳለፍነው ወር አጋማሽ ላይ በሂውስተን ቴክሳስ በተካሄደው ውድድር ላይ ተሳትፋ አሸናፊ ሆናለች። በዛሬው የዘጋቢዎች መስኮት ዝግጅታችን ከእሷ ጋር ቆይታ ያደርጋል።
የኢትዮጵያ ባህላዊ ልብሶችን ከእንሰት ተክል ከሚገኙ ተረፈ ምርቶች በመጠቀም የተለያዩ አልባሳቶችና ጌጣጌጦችን በመስራት በተለያዩ ዓለም አቀፋዊ መድረኮች ላይ የሀገሯን ባህላዊ እሴቶችን በማስተዋወቅ ላይ የምትገኝ የፈጠራ ባለሙያ ወጣት ናት። ስራዎቿንም በአገር ውስጥ፣ በአውሮፓ፣ በአሜሪካ የተለያዩ ግዛቶች በመዘዋወር አቅርባለች። ከልጅነቴ ጀምሮ ነው የፋሽን ባለሙያ የመሆን ፍላጎት ያደረብኝ። አባቴ ጫማ ሰሪ ነበረ። እናቴም በግቢያችን ውስጥ የእንሰት ተክል ትተክል ስለነበረ እንዴት እንሰት እንደሚፋቅ ያስተማረችኝ እናቴ ነች ትላለች ወጣት ተሻለች ታደሰ። በቅርቡም በሂውስተን ቴክሳስ ፋሽን ሾው ዳውን አዘጋጅነት በተካሄደው ዓለም አቀፍ የፋሽን ትርኢት ላይ በመሳተፍ ባሳለፍነው ወር አጋማሽ ላይ አንደኛ በመውጣት ተሸላሚ ሆናለች። ለረጅም ዓመታት የከፈልኩበት ዋጋ በመሆኑ ለዚህ ስኬት በመድረሴ ደስተኛ ነኝ ትላለች።
እነዚህ መፈጣጥራቸው ነገሮች ቦታ ያገኙ ዋጋ ያገኙ ሲሄዱ ሳይ እየወደድኩት መጣ ይበለጥ እና በጣም ዋጋ ከፍየበታለሁ። ግን ጥሩ ነው የሆነው የከፈልኩት ነገር ጥሩ ነገር ላይ የደረሰ ስለሆነ በጣም ደስተኛ ነኝ።
በጣም በሂውስተን ቴክሳስ በተካሄደው የፋሽን ሾው ትዕይንት ላይ ከተለያዩ ሀገራት የተወጣጡ የፋሽን ዲዛይነሮች ጋር በመወዳደር እንደው አንደኛ ወጥተሻል። እንኳን ደስ ያለሽ።
በጣም ነው አመሰግነው።
በውድድሩ አንደኛ በመሆንሽ ምን ተሰማሽ? የውድድሩ መስፈርት ምን
ነበር? በውድድሩ አንደኛ በመሆኔ በጣም ነው ደስ ያለኝ። በህይወቴ እንደዛን ቀን ደስ ብሎኝ አቅም ማለት ይችላል። በቃ ስሜ ሲጠራ አላመንኩም ሁላ እጄን አላበኝ። በቃ ከውስጥ ሲዩ አሉኝ እነሱ ራሱ እና ማመን አልቻልኩም። በቃ ለደቂቃዎች የሆነ እንትን ነገር ውርርን ያደረገኝ እና መጥፈርቱ ምንድን ነው ጽድት ያለ አራት ልብስ ብቻ ምንድን ነው ያነሳሳሽ ለመስራት? ከዛ በኋላ የምትጠቀሚው ማቴሪያል ቁሳቁስ ነው ይባላል እንደሱ። እኔ ደግሞ በብዛት የምጠቀመው በእነሱ የኦርጋኒክ የሚበሰብስ አይነት እንትን እና ከፕላስቲክ ከምናምን የጸዳ ነገር ስለሚፈልግ አሁን ለኢንቫይሮንመንት ማለት ነው እሱን ሞር እሱን የበለጠ እንትን እንዲል አድርጌ በሱ ላይ በእንሰቱ ነው በቃ አብዛኛውን ነገር የሰራሁት ከለሬ በእንሰት ነው። ከዛ ደግሞ የተጠቀምኩትም የእንሰቱን ነው እና ሁሉን ነገር አንደኛ ስለማቀው ስለኖርኩበት ስለመግለጽም ፈጠራዬንም ለማቅረብ አልተቸገርኩም። ለብቻ ዳኞች ነበሩ፣ አራት ዳኞች ነበሩ ከተለያየ ቦታ የመጡ ከሎስ አንጀለስ ከኒውዮርክ እና ለየብቻ ነው የሚጠይቁት። ማርክ ይዛሉ። በጣም ኃይለኛ ነበሩ ውድድሩ። 12 ዲዛይነሮች ነው የነበሩት ከተለያየ ሀገር፣ ብዙዎቹ አሜሪካዊ ናቸው፣ ሁለት ቻይኖች ነበሩ። ሁሉም ጥሩ ጥሩ ነገር ነው ያቀረበው። እኔ በቃ ሁሉ ዘመን እንሰት ሲሳቅብኝም ይዤው ሲሳቅብኝም ሆነ ስበረታታ እዚህ አድርሻው እዚህ ሽልማት ላይ መድረሴ ለእኔ ትልቅ ነገር ነው። በቃ አሁን ኒውዮርክ እሄዳለሁ አርብ በ6-10 ኒውዮርክ ፋሽን ዊክ ላይ የልምድ ልውውጥ ላደርግ ሁሉ ነገር ችለው $5,000 ነው ፕራይዙ ካሽ ፕራይዝ እና ይሄኛው ቱር ማደርግበት ነው ይሽለሙ።
አዎ ምርቶችሽን በማስተዋወቅ በኩል በወጣቶች ዘንድ ያለሽ ተቀባይነት እንዴት አገኘሽው?
አሁን እኔ በእንሰቱ መስራት ሲጀምር አብዛኛው ጊዜ ከልብስ ጋር ከጌጣጌጥ ከቦርሳ ጋር ነው። ግን የሆነ ቦታ አንድ ፕሮግራም ካየሁ ይሄ ነገር በዚህ ነው የሚሰራው ብዬ ለአበባ መስቀመጫ አድርጌ ይዤው ሄጄ እንዲገዙ አደርጋቸዋለሁ። በቃ አንደኛ እንሰት ነው ይሄ ምግብ ነው፣ ከዛ የተረፈው ነው የተጠቀምኩት እያልኩኝ ሰዎች እንዲያበረታቱኝ፣ ከዛ ደግሞ ወደ ገበያውም ለመግባት በጣም ብዙ ጥሪ አለው እና ሞዴሊንግ እንኳን የሚሰሩልኝ ወጣቶች በጣም ነው የሚወዱት። ከዛ ይሄ መሰራቱ ይገርማቸዋል፣ ወጣቶችም ትልልቅ ሰዎችም ብዙ ነው። ለወጣቱም እንደውም መክረው የሆነ ሰው ሌላውን ለመሆን አይደል፣ በቃ ራስን መሆን አካባቢን ማየት። እኔ አስተማሪም ስለሆንኩኝ 10 አመት አስተምሬያለሁ፣ ኢትዮጵያ የልጆች አስተማሪ ነኝ። ይገባኛል የእነሱ ፍላጎት ምን ማድረግ እንደሚያስቡ እና ሞዴሎች ከሚሆኑ ልጆች ጋር በጣም ብዙዎች ናቃቸዋለሁ። ኢትዮጵያ ያሉትን ይገረማሉ በሚሰራው ነገር እና በቃ ራስን መሆን አካባቢያቸውን ማየት በእጃቸው ያለውን ነገር በደንብ የሚንጠባጠብ ነገር አለ አይደል? ብዙ ጊዜ ይሞላል፣ የሆነ ጊዜ ይደርሳልና ተስፋ ሳይቆርጡ በእጃቸው ያለው ነገር እንዲበዛላቸው ማለት ህልምም ያላቸው ልጆች ቢሆኑ ደስ ይለኛል።
የፋሽን ባለሙያ ተሻለሽ ታደሰ፣ ስለ ጊዜሽ እጅግ አድርጌ አመሰግናለሁ። ጊዜስ
አመሰግናለሁ።
አልበዛም ወይ መፋዘዙ ቀበሉ፣ አልበዛም ወይ ማንቀላፋት ኃላፊነትን መዘንጋት ዘቤ፣ አልበዛም ወይ መፋዘዙ።
ፕሮግራሙን ያሰናዳው ዳንኤል አርጋው ነበር። እንግዲህ አድማጮች፣ የዛሬውን የጋቢና ቪኦኤ ጉዟችንን በዚሁ እናጠናቅቃለን።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
ፕሮግራሙን በመምራት ጽዮን ግርማና
ሀብታሙ ስዩም አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆዩ ደግሞ ሞክቢል ያቤሮ ነው።
ደህና ደሩ እንላችኋለን። በዘሪቱ ድንዛዜ ዜማ
Ya
Kun Radio Sagale Americati.